በስማ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በየቦታው ያላችሁ የክርስቶስ ቤተሰቦች እንኳን ለብርሃነ ትንሣኤ ወሰላም አደረሳችሁ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን ሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። በትንሣኤው የትንሣኤያችንን መጀመሪያ በመሆን ትንሣኤያችንን ያበሰረን ሞትን የደመሰሰልን ሕይወትን የሰጠን የባህሪ አምላክ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን፣ አሜን። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሥሕ ወንትሐሠይ ባቲ፣ እግዚአብሔር የሰራት ቀን ይቺ ናት፣ ሐሴትን እናድርግ በእርሷም ደስ ይበለን። እግዚአብሔር በነቢዩ በዳዊት አድሮ አስቀድሞ ስለዚች ቀን ሐሴትና ደስታ የተናገረው ሲሆን ይህ ቃል የደረሰው የተፈጸመው በመድኃኔዓለም በኢየሱስ ክርስቶስ አማናዊ ትንሣኤ ነው። ይህንን ቃል የምናገኘው በመዝሙር 117 ቁጥር 24 ላይ ነው። እንግዲህ ይቺ ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤዋ ዕለት ልዩ ቀን ናት። አስቀድሞ እንደ ተነገረ በርእሱ እንደ ጠቀስ ነው እንደሰትባት ዘንድ እግዚአብሔር አስቀድሞ የሰራት ያዘጋጃት ቀን ናት። ይቺ ዕለተ እሁድ እግዚአብሔር በመጀመሪያ ፍጥረትን የፈጠረባት ፍጥረታትን ካለ መኖር ከኢምንት ወደ መኖር ወደ ምንት ወደ መታየት ወደ መዳሰስ ወደ መኖር ወደ ህይወት የፈጠረባት ያመጣባት የጀመረባት የመጀመሪያ ቀን ስትሆን፣ በኋላም ደግሞ የፍጥረታት ሁሉ መካተቻ የነበረውን ነገር ግን የፍጥረታት መካተቻና ራስ ቢሆንም በራሱ ወርዶ በታች ከፍጥረታት በታች ወርዶ በመንጸፈ ደን ሲጠቀጠቅ የነበረውን የሰው ልጅ እንደገና ወደ ጥንት ክብሩ ከዛም በላይ ወደ በለጠ ወደ ላቀ ደረጃ በማድረስ የሰው ልጅ በሐዲስ ተፈጥሮ የፈጠረባት ቀን ስለሆነች ልዩ ቀናት፣ እግዚአብሔር የሰራት ቀናት። ይቺ ዕለተ እሁድ መድኃኒታችን ኢየሱስ ክርስቶስ ትንሣኤውን የገለጠባት ቀን ስለሆነች ልዩ ቀን ተብላ ትታወሳለች። ሁልጊዜም ሕያዊት የማታልፍ ቀን ናት። ይቺ ቀን ልዩ የሚያደርጋት እኛም ደግሞ ሐሴት እንድናደርግባት በእርሷም ደስ እንዲለን የተነገረው ስለ ብዙ ምክንያቶች ነው። አንደኛ ይህቺ ቀን የኋለኛው ጠላት የተባለ ሞት የተሻረባት የተደመሰሰባት ቀን ናት። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 27 የኋለኛው ጠላት የሚሻረው ሞት ነው ይላል። ምክንያቱም ሞት ኋላ የመጣ የኋላ ጠላት ነው። ከሰው ጋር አብሮ የተፈጠረ አይደለም፣ አልነበረም። ሰው የተፈጠረው በህይወት ለህይወት ነበር። ነገር ግን ሰው ሞትን በመምረጡ ከህይወት ወጥቶ ወደ ሞት አመራ፣ ሞትም ህይወቱን ተቆጣጠረው። ስለዚህ ከኋላ መጥቶ አንድ ጠላት አንገትን ይዞ አደጋ እንደሚያደርስና ጉዳት እንደሚያስከትል ሁሉ ሞትም ከሰው በኋላ ተነስቶ በሰው ላይ አደጋ ጉዳት ያደረሰ የኋለኛው ጠላት ነው። በዚህች ቀን ነው ይሄ የኋለኛው ጠላት ሞት የተሻረው። ስለዚህች ነው ደስ እንዲለን እግዚአብሔር የሰራት ቀን ይቺ ናት የተባለችው። ስለዚህ ይቺ ቀን ሞትን መፍራት ያበቃባት ቀን ናት። ቅዱስ ጳውሎስ በዕብራውያን ምዕራፍ 2 ቁጥር 15 ላይ እንደገለጸው በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነጻ እንዲያወጣ በስጋና በደም ተካፈለ ይላል። ስለዚህ በህይወት ዘመን በብሉይ ኪዳን ሰዎች ይኖረው የነበረው መላ ዘመናቸውን ሞትን በመፍራት ነበር። ያ በብሉይ ኪዳን የነበሩ አባቶቻችን ሞትን የመፍራት ህይወታቸው ያበቃባት፣ ሞትን መፍራት የተደመደመባት፣ ከዚህ በኋላ ሞትን መፍራት በሞት መደንገጥ ያበቃባት ያከተመባት ልዩ ቀን ናት። ሞት የሞተባት በሞት ላይ ስልጣን የነበረው ዲያብሎስ የተሻረባት ልዩ ቀን ስለሆነች በዚህች ቀን ደስ እንሰኝ ሐሴትም እናድርግ ተባለ። ስለዚህ አንደኛው ምክንያት ሞት ድል የተነሳባት፣ ጻይረ ሞት የተወገደባት፣ በሞት ላይ ድልን የተቀዳጀንባት፣ የኋለኛው ጠላት የተባለ ሞት ለአንዴና ለመጨረሻ ጊዜ የተሻረባት ቀን ስለሆነች ነው። ሌላው ሁለተኛው ምክንያት የሞት መሸነፍ ብቻ ሳይሆን የምንሞትበት ምክንያት ራሱ የተለወጠባት ቀን ናት። ከዚች ቀን በፊት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሞትን ድል አድርጎ ከመነሳቱ በፊት ሰው ሁሉ የሚሞተው በፍርድ በፍዳ ነበር። ይኸውም ኦ አዳም መሬት አንተ ወትገብ ውስተ መሬት ተብሎ በታዘዘው የሞት ፍርድ በኃጢአት ምክንያት በመጣው የፍዳ ቅጣት ምክንያት ነበር። ማንኛውም ሰው የሚሞተው በዚህ ነበር። ከአዳም ጀምሮ የመጀመሪያው ሟቲ አቤል፣ ከዛም በኋላ የተነሱ የተለያዩ አባቶቻችን እነ ኖህ፣ እነ አብርሃም፣ እነ ዳዊት፣ እነ ሙሴ ሳይቀሩ በዚህ የኃጢአት ፍርድ ነበር የሞቱት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ግን የምንሞትበት ምክንያት ይህ አይደለም። ይሄ ቀርቷል። ይሄ በኃጢአታችን ምክንያት የተፈረደብን የተላለ ያሳለፈብን የሞት ቅጣት ተወግዶ ከዛሬ በኋላ ከዚህ ከተንሳይ ቀን በኋላ የነበሩ ሁሉ የሚሞቱት የምንሞተው ከመቃብር አዲስ ህይወትን ለማግኘት ለአዲስ ህይወት ለመወለድ ነው። ቅዱስ ጳውሎስ ይህንን በመልእክቱ እንደገለጸው ዳሩ ግን ይህ የሚሞተው የማይሞተውን ሲለብስ ይህም የሚሞተው የማይሞተውን ሲለብስ ይህም ይፈርሰው የሚበሰብሰው የማይፈርሰውን የማይበሰብሰውን ሲለብስ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ይላል። ስለዚህ ካሁን በኋላ የምንሞተው እንደ ጥንቱ እንደ ብሉይ ኪዳኑ ዘመን በፍዳ አይደለም። ያ ተወግዷል፣ ድል ተነስቷል። ካሁን በኋላ አፈር ነህና ወደ አፈር ትመለሳለህ በሚለው ምክንያት አይደለም የምንሞተው፣ ለትንሳኤ ነው የምንሞተው። ይሄ ሰውነታችን ምንም ቢሆን ለዘላለም እንዳለ ሊኖር አይችልም። ይሄው ሐዋርያ ቅዱስ ጳውሎስ ስጋና ደም የእግዚአብሔር መንግስት ሊወርሱ አይችሉም ያለው ለዚህ ነው። ይሄ ሰውነታችን አሁን እንዲህ እንደሆነ የእግዚአብሔር መንግስት ለመውረስ በቀጥታ አይችልም። ምክንያቱም ያረጃል፣ ያፈጃል፣ ይለወጣል፣ ይደክማል። ስለዚህ ለዘላለም ሊኖር አይችልም። የእግዚአብሔር መንግስት ደግሞ ማርጀት፣ ማብጀት፣ መለወጥ የሌለባት ዘላለማዊት ናት። ስለዚህ ይሄ ጊዜያዊ የሆነ ውሱን የሆነ ህማም፣ ድካም፣ ረሃብ፣ ጥም ወዘተርፈ የሚስማማው ሰውነታችን ለእግዚአብሔር መንግስት እንዳለ የተስማማ የተመቸ አይደለም። ይሄ የሚሆነው በመቃብር ነው። መድኃኔዓለም ኢየሱስ ክርስቶስ በዚህ ዓለም ሲኖር ሰውነቱ መራብ፣ መጠማት፣ ህማም ይሰማው ይስማማው ነበር። ይህ እንዳይስማማ ሆኖ የተነሳው ከትንሳኤ በኋላ ነው። የጌታችን ሰውነት ከትንሳኤ በኋላ ህማም፣ መከራ፣ ሞት፣ መራብ፣ መጠማት የማያሻው የማይደርስበት ሆኖ ነው የተነሳው። እኛም ይሄን ገንዘብ የምናደርገው በትንሳኤ ነው። ስለዚህ ዛሬ የምንሞተው በብሉይ ኪዳን የነበሩት ወገኖቻችን ይሞቱበት ከነበረው የሞት ምክንያት ፈጽሞ የተለየ ነው። እነሱ በፍዳ በኃጢአት ነበር የሚሞቱት። በአዳም ህግ አፍራሽነት ምክንያት በተላለፈው ፍርድ ምክንያት ነበር የሚሞቱት። የኃጢአት ደመወዙ ሞት ነው እንደተባለው ያ የሞት ደመወዝ የኃጢአት ደመወዝ ነበር ሞታቸው። እኛ ግን ያ አይደለም። ዛሬ የምንሞተው ለክብር ነው። ልክ የመጀመሪያው ህይወታችን በመቃብር እንደ ተቋጨና መቃብር ላይ ያከትም እንደነበረ ሁሉ አሁን ደግሞ ህይወታችን ከዛው ከመቃብር ይጀምራል። እግዚአብሔር በባህሪው ቸር ስለሆነ ካሊም ስለሆነ የህይወታችን ፍጻሜና መደምደሚያ መስሎ የነበረውን ሞትን መቃብርን አሁን ደግሞ ህይወታችን የሚጀመርበት ህይወታችን ሀ ብሎ የሚጀመርበት የሚወጠንበት ለአዲስ ህይወት የምንወለድበት ማህፀን አደረገው መቃብርን። ስለዚህ በዕለተ ትንሳኤ የሞታችን ምክንያት ሁሉ ተቀይሯል። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11 ላይ እንዲህ እንዳል እርሱንና የትንሳኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሳኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ስለዚህ የትንሳኤውን ኃይል ለማወቅ በመከራውም ለመካፈል ወደ ሙታንም ትንሳኤ ለመድረስ ነው ቅዱስ ጳውሎስ በሞቱ ለመምሰል እመኛለሁ ያለው። መድኃኔዓለም ኢየሱስ ክርስቶስ በመከራ ላይ በመስቀል ላይ እንደሞተ እኔም በዛ ሞቱ ልመስለው እመኛለሁ አለ። ለምንድን ነው በሞቱ መምሰል የሚመኘው? የትንሳኤውን ኃይል ለማወቅ፣ ወደ ትንሳኤ ክብር ለመድረስ፣ ወደ ሙታን ትንሳኤ ለመድረስ በሞቱ ልመስለው እመኛለሁ አለ። ስለዚህ በዕለተ ትንሳኤ የሞታችንና የህይወታችን ምክንያት የተቀየረበት ዕለት ነው። ሌላው ከዚሁ ጋር የተያያዘው ሶስተኛው ምክንያት ከሞት ባሻገር አርቀን ለመመልከት የቻልንባት ቀን ናት። የህይወታችን የመኖራችን አላማም የተቀየረበት መነሻውና መድረሻው ግልጽ የሆነበትና የተስተካከለበት ቀን ዕለተ ትንሳኤ ነው። ከዚች ቀን በፊት ሰው ህይወቱ በሞት ስለመገታቱ ከማሰብ ያለፈ ነገር ለማሰብ ይቸገር ነበር። ሰዎች ህይወታቸው በሞት እንደሚገታ ነበር የሚታያቸው። ከዚህ የተነሳ ሲኖር ሁሉ ቅዱስ ጳውሎስ እንደገለጸው በሞት ፍርሃት፣ በሞት ጭንቀት ውስጥ ይኖሩ ነበር። አሁን ግን ሞት ድል ስለተነሳ ከሞት ባሻገር ትንሣኤን፣ ዘላለማዊ ህይወትን ማሰብና መመልከት የምንችል ይሆነናል። የጊዜ ጽንሰ ሀሳብ ራሱ የተለወጠው ወይም ትክክለኛውን ግንዛቤና ትርጉም ያገኘው በዕለተ ትንሣኤ ነው። አዎ ትንሣኤ የጊዜን ጽንሰ ሀሳብ ራሱ የለወጠ የህይወትን ትርጉም ለምን እንደምንኖር ለምን እንደምንሞት ትክክለኛ መልእክቱን ትክክለኛ ግንዛቤውን ያስጨበጠች ዕለት ናት። የምንኖረው በዚህ ዓለም ላለ መብል መጠጥ አይደለምና ይሄ ህይወታችን በዚህ ዓለም የተገደበ ወይም በዚህ ዓለም ስላለው ያልሆነ መሆኑ የተገለጠው በትንሳኤ ነው። በዚህች ህይወት ብቻ ክርስቶስን ተስፋ የምናደርግ ከሆነ ከሰው ሁሉ ይልቅ እጅግ አሳዛኞች ምስኪኖች ነን ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ። የምንኖረው በዚህ ዓለም በሀብቱ በንብረቱ ተደስተን በልተን ጠጥተን ጠግበን እንደ እንስሳት እንደ እንቦሳ ዘለን ፈንጭተን ከዛ በኋላ ግን ኳኮርኳ ብለን መሬት ላይ ወድቀን አፈር ትቢያ ሆነን በስብሰን ለመቅረት ከሆነ ለዚህ ከሆነ የተፈጠረው እጅግ እናሳዝናለን። ከዚህም የተነሳ እግዚአብሔር በእውነት ሰው ለዚህ የፈጠረው ከሆነ ከእንስሳት ሁሉ ሰው ያንሳል። ግን አይደለም፣ የተፈጠርነው ለዚህ አይደለም። ይህ ዓለም የሽግግር ዓለም ነው። ያኛውን ዓለም ዘላለማዊውን ዓለም ተስፋ እያደረግን እንደ ባሻጋሪ ደጅ እየጠናን ለዛ እየተዘጋጀን የምንኖርበት ዓለም ነውና ይሄ የመኖራችን ዓላማ በዚህ ዓለም ስንኖር የምንኖርበት ምክንያት ግልጽ የሆነው በትንሳኤ ነው። ትንሳኤ ግልጽ ሲሆን፣ ሞት በክርስቶስ ትንሳኤ ድል ሲነሳ፣ እኛም ተስፋ የምናደርገው በዚህ ዓለም ሳለን የምንኖረው ያን ትንሳኤ ለማግኘት እግዚአብሔር በጊዜው ጊዜ የሚገልጠውን ትንሳኤ ገንዘብ ለማድረግ መሆኑ ስለሆነ ሕይወታችን ከሞት ባሻገር መመልከት የሚችል ሆኗል። አራተኛው ምክንያት ይህች ዕለት ልዩ የደስታችን ቀን ሐሴትም የምናደርግባት የሆነችበት አራተኛው ምክንያት ከጨለማ ወደ ብርሃን የተሸጋገርንባት ቀን ናት። የማይጠፋ ብርሃን፣ የማይጠፋ ፀሐይ የወጣባት ቀን ናት ይቺ ቀን። ይቺ ቀን የማታልፍ ቀን ናት። ተስፋ የምናደርጋትም ይቺን የማታልፈውን ቀን ነው። ጨለማና ቀቢጸ ተስፋ ላይመለሱ የተሰናበቱባት ዕለት ናት። ወደ ሰው ባህሪ ዘልቆ ገብቶ የነበረው ሞት በሕይወት የተወረሰባትና ድል የተደረገባት ቀን ናት። ስለዚህ ይቺ ቀን የማታልፍ ብርሃን ናት። ዘላለማዊ ብርሃን የፈነጠቀባት የማያልፈው ዘላለማዊ ጮራ ፀሐይ ጽድቅ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት ስለሆነች ይቺ ቀን የማታልፍ ቀን ናት። እንዲሁም ይቺ ቀን ደስታ ወደዚህ ዓለም የገባባት ቀን ናት። ከዚህ በፊት የሰው ልጅ ሕይወት በመከራ በሐዘን የተከበበ ነበር። ሰዎች ሲሞቱ የተለያዩ ታላላቅ የብሉይ ኪዳን አባቶች ሳይቀሩ ይቺን ቀን ትንሣኤን ተስፋ እያደረጉ እስመ ኢትሐድጋ ውስተ ሲኦል ለነፍሴ፣ አቤቱ ነፍሴን በሞት በመቃብር በሲኦል አትተዋትም ወይም አትተዋትም እኮን እያሉ ተስፋውን ብቻ እየተናገሩ ሞቱ እንጂ ደስታ አልነበራቸውም። ነገር ግን በዚህች ቀን ያ ተስፋቸው አማናዊ ሆኖ ሐዘናቸው ወደ ደስታ ተለውጦ ደስታ ወደዚህ ዓለም ወደ ሰው ልጆች ሕይወት የገባባት ቀን ናት። በሐዘን ተውጦ የነበረው ዓለም በአጠቃላይ ደስ የተሰኘባት ቀን ናት። ተክዘውና ደንግጠው የነበሩ ደቀ መዛሙርቱም በትንሣኤው ፍጹም ደስታን ያገኙባት ቀን ናት። ከዛ በፊት ፈርተው ደንግጠው ሲከተሉት የነበረው ተስፋ ያደረጉት መድኃኒታቸው፣ አምላካቸው፣ መምህራቸው ተላልፎ በመሰጠቱ ከዛም በጉባኤ ተሰቅሎ በመቀበሩ ሐዘናቸው መጠንና ቅጣጥቶ ፈርተው ደንግጠው ቤት ዘግተው ተቀምጠው የነበሩ ቅዱሳን ሐዋርያት ትንሣኤውን በማየታቸው ጌታችን ተነስቶ በእውነት ስለተገለጠላቸው የተነሳውን በምታት በማስመሰል ሳይሆን በእውነት ቀድሞ ያውቁት እንደነበረ፣ ነገር ግን ቀድሞ ያውቁት የነበረው በሚራብ በሚጠማ ሰውነት ሲሆን፣ አሁን ግን ያ ሰውነቱ መራብ፣ መጠማት፣ መድከም እንዲህ ያለ ነገር ሳይኖርበት በፍጹም ትንሣኤ መነሳቱን እሱ መሆኑን ዳሰው አይተው ተመልክተው እንዲያረጋግጡት በማድረግ ሐዘናቸው ለዘላለም ወደ ደስታ የለወጠባት ቀን ናት። ስለዚህ ይቺ ቀን በእውነትም እግዚአብሔር ደስ እንሰኝ ዘንድ ሐሴት እናደርግ ዘንድ የፈጠራት ልዩ ቀን ናት። በሕይወታችን ውጣ ውረድ ለሚደርስብን ሐዘንና ችግር መድኃኒቱ ሕሊናችንን ወደዚህ ደስታ ከፍ ማድረግና ይህን በፊታችን ማድረግ ነው። የሰማይታት የቅዱሳን የተለያዩ እግዚአብሔርን ያገለገሉ አባቶቻችን እናቶቻችን የነበረባቸው ልዩ ልዩ ከባድ ፈተናና መከራ ያለፉት በዚህች ቀን ባገኙት ደስታ ነው። ሁልጊዜ ሰማይታት በመከራው በእሳቱ በስለቱ በሰንሰለቱ ፊት ያስቀምጡ የነበረው የትንሳኤውን ደስታ ነው። ለዚህ ነው መከራው መከራ ሆኖ ያልከበዳቸው። ምንም ሰውነታቸው መከራውን ቢሰቀቀውም መከራው ቢሰማቸውም ቢያማቸውም ደማቸው ሲፈስ ሲነቀፉ ሲገረፉ ሲታሰሩ ቢሰማቸውም ከዚህ ሁሉ መከራና ስቃይ በላይ ግን የዚህች ቀን የትንሣኤው ደስታ በለጠባቸው። ስለዚህ መከራው መከራ ሆኖ አልታያቸውም። ከዚህ የተነሳ እግዚአብሔርን በተለያየ ጸዋተው መከራ በመጽናት አከበሩት፣ አመሰገኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ ሞት ወደ መስቀል ከመሰጠቱ በፊት አስቀድሞ እንዲህ ብሏቸው ነበርና፣ እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾም ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተ ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልዷልና ስለ ደስታዋ መከራዋን ኋላ አታስበውም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዮሐንስ ወንጌል ምዕራፍ 16 ቁጥር 20-22 ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ይህንን አስቀድሞ ነግሯቸው ነበር። በዛን ጊዜ ጌታችን በዕለተ ሐሙስ ተላልፎ ሲሰጥ እንዲሁም አርብ ሲሰቀል ደቀ መዛሙርቱ አዝነዋል። ዓለም ማለትም ክርስቶስን የሰቀሉት የክርስቶስ ጠላቶች አይሁድ ደስ ተሰኝተዋል። ነገር ግን እንደገና ያያችኋለሁ፣ ያን ጊዜ ደስ ይላችኋል፣ ልባችሁን ደስ ይለዋል። ከዛ በኋላ ደስታችሁንም የሚወስድባችሁ የለም ብሎ ዘላለማዊ ደስታ ነው የሰጠው። በመከራ የማይወሰድ በተለያዩ በዚህ ዓለም ውጣ ውረዶች፣ በገንዘብ ማጣት ወይም ማግኘት፣ በሚበሉት ማጣት ወይም ማግኘት፣ በመነቀፍ ወይም በመወደስ የማይጨምር የማይቀነስ፣ ይልቁንም መከራ የማይወስደው ብቻ ሳይሆን መከራ የበለጠ እያጎላው እየሰነገለው እንዲያበራ እያደረገው እየወለወለው እያጠራው የሚሄድ ደስታ ነው የሰጣቸው። እኛም የተቀበልነው ያገኘነው ይህንን ደስታ ነው። ለዚህ ነበር ቅዱሳን ሐዋርያት ተጠርተው በአይሁድ ሸንጎ ፊት ቀርበው ሲገረፉ መከራው ደስታቸውን አልቀነሰባቸውም። አልቀነሰባቸውም ብቻ ሳይሆን የበለጠ እንዲያውም ደስ ይላቸው ነበር። ከክርስቶስ መከራ ለመካፈል ያበቃን አቤቱ አምላካችን ኢየሱስ ክርስቶስ ሆይ አንተ ከተቀበልከው ከሕማማት ከመከራ ለመካፈል ስላበቃህን እናመሰግናለን። ለዚህ የበቃን የተገባን አድርገህ በቸርነት ስለቆጠርከን እያሉ በመከራው በተካፈሉ መጠን ደስ ይላቸው ነበር። ሐዋርያው ቅዱስ ጴጥሮስም እንዳለው በክርስቶስ መከራ በምትካፈሉበት መጠን ደስ ይበላችሁ እንዳለ ክርስትና ይሄ ነው። ከክርስቶስ መከራ መካፈል ነው እንጂ ክርስትና በዚህ ዓለም በመብላት በመጠጣት ገንዘብ በማግኘት ቤት በመስራት ወይም የተለያዩ ቁሳዊ ነገሮችን በማግኘት የሚገኝ ደስታ አይደለም። ይሄ በራሱ ደስታ ሊያስገኝ አይችልም። ሰው ሲርበው ምግብ ያስፈልገዋል። ከተመገበና ከጠገበ በኋላ ግን ይሄ በራሱ ደስታ የሚያመጣ መሆኑ ያከትማል። ቁሳዊ ነገር የሰውን ደስታ ሊያመጣው ሊያስገኝለት አይችልም። ይልቁንም አንዱን ሲያሟላው ሌላው እየጎደለ የተለያዩ ጭንቀቶችን ነው በህሊና የሚያስከትልበት። ለዚህም ባደጉ ሀገሮች ያሉ ሰዎች ቁሳዊ ነገሮች የተሟሉላቸው ሲሆኑ ግን ብዙ ሰዎች ራሳቸውን ያጠፋሉ። ቁሳዊ ነገር መሟላት በራሱ ደስታን እንዳያመጣ ይሄ አብይ አስረጅና ሕያው ምስክር ነው። ስለዚህ ጌታችን የሰጠን ከውስጥ የሚፈልቅ ከውስጥ የሚወጣ በአፋዊ ነገሮች የማይወሰድ መከራ የማይቀንሰው ሐዘን የማይቀንሰው እውነተኛ የሆነ የማይነጥፍ በተለያዩ ነገሮች የማይደበዝዝ ሕያው የሆነ ብርሃናዊ የሆነ ደስታን ነው። እንግዲህ በትንሣኤው ኃይል በትንሣኤው ብርሃን ይህንን ዘላለማዊ ደስታ ነው የሰጠን። ሁልጊዜ በሕይወታችን በሚገጥመን በሐዘንም ይሁን በመከራም ይሁን በደስታችንም ቢሆን በማንኛውም ነገር ሕሊናችንን ልናቀና በአይምሯችን በፊት እንደ ሰሌዳ አድርገን ልናስቀምጠውና በልቡናችን ጽላት ላይ ልንጽፈው የሚገባው መድኃኒታችን ኢየሱስ ክርስቶስ በሞቱ በመከራው ከዛ በኋላ ደግሞ በትንሣኤው ያስገኘልንን ደስታ ነው። ዘላለማዊ ደስታ ነውና ያስገኘልን የማይነጥፍ የማያልፍ ደስታ ነው ያስገኘልን። ስለዚህ በዚች ቀን አስቀድሞ እግዚአብሔር አምላካችን በዳዊት አንደበት እንደተናገረ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ሆነ ታሰይ ባቲ እግዚአብሔር ያዘጋጃት ቀን ይች ናት ደስ ይበለን ሐሴትም እናድርግ እንዳለ በትንሣኤው ብርሃን ሁላችንም አማናዊ የሆነ መንፈሳዊ ደስታ ደስ ሊለን ይገባን። በትንሣኤው ሞታችንን የደመሰሰ ሕይወታችንን የመለሰልን የሰጠን እግዚአብሔር አምላካችን እኛም ለዘላለማዊው የክብር ትንሣኤ እንድንነሳ ዛሬ የልቡና ትንሣኤ የተስፋ ትንሣኤ ልንነሳ ያስፈልጋል። ሕይወታችን ከትንሣኤው ጋር የሚሄድ ሊሆን ያስፈልጋል። ትንሣኤን ስናከብር በሞተ ሕይወት ከሆነ ትርጉም የለው። በኃጢአት ወድቀን ከእግዚአብሔር ተለይተን ከሆነ ይህ ትንሣኤ ማክበር አይባልም። አባታችን አዳም የሞተው ከ930 ዓመት በኋላ ነው። ስጋዊ ሞት የሞተው ወይም ነፍሱ ከስጋዊ የተለየችው ከ930 ዓመት በኋላ ነው። ነገር ግን አዳም ሞተ የተባለው ከእግዚአብሔር በተለየና ኃጢአትን በሰራ ጊዜ ነው። 930 ዓመት ከቆየ በኋላ አይደለም። ለምን? ሞት ማለት ከእግዚአብሔር መለየት ስለሆነ። ከእግዚአብሔር ከተለየ በኋላ አዳም የኖረው ሕይወት ሕይወት አይደለም። ልክ የተቆረጠ ዛፍ በውስጡ ያለው ስታርች ከሚነጥፍ ድረስ የሚኖረው አይነት ሕይወት ነው። ስለዚህ እኛም ከእግዚአብሔር የተለየ ሕይወት ካለን ምንም ነፍሳችን ከስጋችን ቢለይ ሕያዋን አይደለንምና በእውነት በሕይወት ኖረን ከእግዚአብሔር ጋር ሆነን ሊሆን ይገባል ትንሣኤውን የምናከብረው። ትንሣኤው ትንሣኤ የሚሆነው እንዲህ ባለ ከእግዚአብሔር ባልተለየ ከእርሱ ጋር ሆነን በሕማማቱ ተሳትፈን ለትንሣኤው በትንሣኤ ልቡና ተዘጋጅተን ሲሆን ነውና ትንሣኤውን አክብረን እኛም የክብር ትንሣኤ ለመነሳት እንድንችል እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። አሜን።